ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 4 2016 ዓ.ም ምረስ ስርጭታችን ጀመረ። ጤናስ ሊንክ ብራትና ክብራን ሳስተናግዳችሁ የማመሸው እንግዶል ነኝ። ኢትዮጵያ የሰላም መንገዶች ልዩ የቴሌቪዥን ውይይት። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ስምምነት ወዲህ በሚል ርዕስ የአንድ ሰዓት ተኩል ውይይት አዘጋጅቷል። ውይይቱ በኢትዮጵያ መንግስትና በህዋት መካከል ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በምን ደረጃ ላይ ይገኛል? ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻር ምን ውጤት አመጣ? የሚሉትንና ሌሎችንም ጥያቄዎች ያነሳል። ውይይቱ የዛሬውን ሙሉ የአየር ሰዓት ይይዛል። እንድትከታተሉት እንጋብዛለን።
ትግራይ ክልልን መነሻ አድርጎ ለሁለት አመታት የተካሄደው የሰሜን ኢትዮጵያ ጦርነት ጥቅምት 23 ቀን 2015 ዓመተ ምህረት ፕሪቶሪያ ላይ በተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ከተቋጨ አንድ አመት ሞላው። የስምምነቱ መፈረም ደም አፋሳሹን ጦርነት ማስቆምን ጨምሮ በርካታ መሻሻሎችን አምጥቷል በሚል በተለያዩ አካላት ተወድሷል። ሆኖም በስምምነቱ ላይ የሰፈሩት ተግባራት በአብዛኛው አልተፈጸሙም በሚል ደግሞ ከፍተኛ ቅሬታም ይቀርብበታል። በሌላ በኩል ከስምምነቱ በኋላ በአማራና በኦሮሚያ ክልሎች እንዲሁም በሌሎችም የሀገሪቱ አካባቢዎች የመብት ጥሰቶች መፈጸሙን እና እንዲሁም ግጭቶች እንደቀጠሉ የሚያሳዩ ሪፖርቶች እየወጡ ነው። ሰላም ጤና ይስጥልኝ የአሜሪካ ድምጽ ተመልካቾቻችን። ይህ የኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ የተሰኘው የአሜሪካ ድምጽ ልዩ የቴሌቪዥን ውይይት ነው። ውይይቱን የምመራው ስመኝሽ የቆየ ነኝ። በዚህ ውይይት የስምምነቱ አፈጻጸም በምን ደረጃ ላይ ይገኛል? ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻርስ ምን ውጤት አመጣ? የሚሉትና ሌሎችም ጥያቄዎች ይነሳሉ። በዩናይትድ ስቴትስ የሚኖሩና በውይይቱ ላይ የሚሳተፉ ትውልደ ኢትዮጵያውያንንም ስቱዲዮአችን ጋብዘናል። እንኳን ደህና መጣችሁ። በቅድሚያ የመድረክ ተወያይ እንግዶቻችንን ላስተዋውቅ። አቶ ጌታቸው አማረ የህግ ባለሙያና የሰብአዊ መብት ተሟጋች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ ናቸው። ማዓዛ መሐመድ የሮሃ ቲቪ ተባባሪ መስራችና ዋና አዘጋጅ እንዲሁም የሰብአዊ መብት ተሟጋች ናቸው። የአሜሪካ መንግስት በየአመቱ የሚሰጠው የዓለም አቀፍ ጽኑ ሴቶች ሽልማት የዘንድሮ ተሸላሚ ናቸው። ዶክተር ሄኖክ ጋቢሳ የዓለም አቀፍ ህግና ሰብአዊ መብቶችን ያጠኑ የህግ ባለሙያ ናቸው። በዓለም አቀፍ የኦሮሞ የህግ ባለሙያዎች ማህበርም ተባባሪ ሊቀመንበር ሆነው ያገለግላሉ። በስካይፕ መስመራችን ላይም ተጨማሪ ተወያዮች አሉን። ሰኢድ ቦሩ በኦሃዮ ግዛት ነዋሪ ናቸው። በአሜሪካ የሚኖሩ የአፋር ተወላጆች ማህበር ሊቀመንበርም ናቸው። አቶ ኢሳያስ ኃይለ ማርያም የህግ ባለሙያ ናቸው። የፕሪቶሪያ ስምምነት በተለይ ለትግራይ ህዝብ ምን አመጣ በሚል የግምገማ ጽሑፍ አሳትመዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ የሰላማዊ ትግል ስልት ሳያሰልሱ በግንባር ቀደምነት በመሳተፍ ጉልህ ተሳትፎ ያላቸው ታዋቂ ፖለቲከኛ ናቸው። በተፎካካሪ የፖለቲካ ፓርቲዎች ምስረታና አመራርነት የሚታወቃሉ። አሁን በዩናይትድ ስቴትስ አትላንታ ግዛት ውስጥ ይኖራሉ። ረዳት ፕሮፌሰር ጉባኤ ጉንዳርታ በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ውስጥም መምህር ናቸው። በውይይቱ ለመሳተፍ ከዋሽንግተን ዲሲ እና በአካባቢዋ ከሚገኙት የሜሪላንድ እና የቨርጂኒያ ግዛቶች ወደ ስቱዲዮአችን የመጣችሁ እንግዶቻችንም እንኳን ደህና መጣችሁ። ውይይታችንን ከመጀመራችን በፊት የስምምነቱ ፊርማ ወረቀት ላይ ካረፈበት ጊዜ ወዲህ በኢትዮጵያ የተከሰቱ ዋና ዋና ጉዳዮችን ተከታዩ ዘገባ ባጭሩ ያስቃኘናል። ቆንጅታ እየታቀርባለች።
ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን የማረጋጋት ትሩፋት እንዳለው ተገልጾ ለሀገራዊ ጥረትም አበረታች ፍኬትን እንዲያዘ በተወደሰው የሰላም ስምምነት የጥይት ድምጽ አለመሰማቱ የተቋረጡ መሰረታዊ አገልግሎቶች ዳግም መጀመራቸውና ወደ ተለያዩ አካባቢዎችም እንቅስቃሴዎች መቀጠላቸው እንዳስደሰታቸው የገለጹ ኢትዮጵያውያን ለተሟላ ሰላም ተስፋ አሳድረው ነበር።
የፕሪቶሪያ ስምምነት ደስ ብሎን ወደ ሰላም መጣን ስንል የአማራ የኦሮሚያ ደሞ አዲስ ግጭቶች እየተስፋፉ መሄዳቸው በጣም ህብረተሰቡን ሞራል በቃ አሳጥተውት ተስፋ ወደ መቁረጥ ነው።
በትግራይ በስምምነቱ መሰረት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ ከሀገሪቱ መከላከያ ውጪ ያሉ ሌሎች ኃይሎች ከክልሉ እንዲወጡ አለመደረጋቸውና በጦርነቱ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች የህግ ተጠያቂነት አለመረጋገጡ የመሳሰሉት ያፈጻጸም ሳንካዎች የነዋሪዎቹን ተስፋ ያደበዘዘ የሰላም ስምምነቱ ጉድለት እንደሆነ ይጠቀሳል።
አዚ አካባቢ ብቻ ነው ያለው ሰላም ማለት አዲስ አበባ ነው ያለው እንጂ ከዚህ ወጣ ብለን ስናይ ወደ አማራ ክልል ትግራይ አፋርና ኢንጂሪ ብዙ የሰላም ችግር አለ። ብዙ የተፈናቀሉ ሰዎች አሉ። አንተ ትግራይ አካባቢ ብትሄድ ብዙ ከአማራ አካባቢ ተፈናቅሎ ብዙ ቦታ በረሃብ በምን የሚጠቁ ብዙ ህዝብ አለ።
የአማራ ክልል ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የፌደራሉ መንግስት ፕሮግራም የፈጠረው አለመግባባት አሁን በክልሉ ለተስፋፋው ግጭት በመንስኤነት ይጠቀሳል። የክልሉን ልዩ ኃይል መበተን ወቅቱን ያልተጠበቀ ነው በሚል የተፈጠረው አለመግባባት ተካሮ ከፋኖ ታጣቂ ጋር የትጥቅ ግጭት ቀስቅሷል። በባለስልጣናትም ላይ የፖለቲካ ግድያዎች ተፈጽመዋል። ክልሉ በአስቸኳይ ጊዜ አዋጅ ስር እየተመራ ይገኛል። በኦሮሚያ ክልል በኩል በልዩ ልዩ አካባቢዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂው ኃይል መካከል ግጭት ቀጥሏል። በሁለቱ ክልሎች በቀጠሉት ግጭቶች የዜጎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል እንደቀጠለ ሲሆን የግለሰቦች ህገታም እንደተባባሰ ነዋሪዎችን በማኝነት ጠቅሰን ስንዘግብበት ቆይተናል። ታንዛኒያ ዛንዚባር ላይ የተደረገው ንግግር ያለ ውጤት መጠናቀቁ በጉጉት ለሚጠብቁ ሰላም ናፋቂ ኢትዮጵያውያን መልካም ዜና አልነበረም። በግጭትና በድርቅ ምክንያት በተፈጠረ ረሃብ ተጎድተው ለህልፈት የተዳረጉ እንዳሉ ተዘግቧል። የሚላስ የሚቀመሳተው እርዳታ የሚጠባበቁና ከቀያቸው የሚወጡ እንዳሉ በቃላቸው ማኝነት ዘግበናል። በሌላ በኩል ግጭቱና አለመረጋጋቱ የግብርና ምርትንና የሸቀጦች አቅርቦትን በማስተጓጎሉ እንዳስከተለው የተገለጸው የዋጋ ንረት ያማረራቸው ሸማቾች ተደጋጋሚ ምሬታቸውን ያሰሙበት አመት ነበር። ነዋሪዎቹ ከተጠቀሱት ችግሮች በትይዩ ከሚያነሷቸው ጉዳዮች ውስጥ የኑሮ ውድነት አንዱ ነው።
መራብ አለ፣ መጠማት አለ፣ ችግር ይኖራል፣ የኑሮ ውድነት አለ። ኖሮ በየጊዜ ጥፍ ድርብ እየጨመረ እየቀጠለ ይሄዳል። አሁንም ህዝባችን ይበልጥ እየተራበ ነው፣ እየተጨነቀ ነው፣ እየተቸገረ ነው።
ስራጥነት አለው። ይሄ ቤት መፍረስ ምን መፍረስ እነዛ ሰዎች አሁን ምን ይሆናሉ? እንግዲህ ከሚሰሩበት ተፈናቅለው ምን ብለው የሚበሉት የሚጠጡት አጥተው ሜዳ ላይ ጎዳና ላይ ተኝተው ይከብዳል። እኔ እንዳየሁት ማለት ነው።
በአጠቃላይ ከችግሮቹ ለመውጣትና የሰላም አየር ለመተንፈስ የሚመኙና መፍትሄ የሚያመላክቱ አስተያየት ሰጪዎች አሉ።
የኢትዮጵያን ሰላም ማረጋገጥ የሚቻለው በጦርነት አለመሆኑ ይታወቃል። ሰፊ የምክክር መድረክ ያስፈልጋል።
የድሮ ሰላማችንን እንዲመለስልን እንፈልጋለን። ብሔር ብሔረሰቦችን በፍቅር ተባብረን የምንኖርበት አብረን የምናለማበት ጊዜ እንዲመጣልን እንፈልጋለን።
ወደ ውይይቱ ተመልሰናል። የአሜሪካ ድምጽ ልዩ የቴሌቪዥን ውይይታችንን ነው እየተከታተላችሁት ያላችሁት። አሁን ለእንግዶቻችን የመነሻ ጥያቄዎችን በየተራ አነሳለሁ። ሁሉም ተወያዮቻችን ለመመለስ የሁለት ደቂቃ ጊዜ ኖራቸዋል። ሰዓት እንድታከብሩልን በትህትና ጠይቃለሁ። ከአቶ ጌታቸው ተማረ ስም አስተካክያለሁ። አሁን ከአቶ ጌታቸው ተማረ ልጀምርና እንግዲህ የሰላም ስምምነቱ ለሁለት አመታት በአስከፊ ጦርነት ውስጥ ለነበረው የትግራይ ህዝብ ምን አስገኘ?
አመሰግናለሁ የተሰጠኝ እድል በሚመለከት ማለት ነው። የሰላም ስምምነቱን በዋናነት ምን ገመግመው ግጭት ከማቆም አንጻር በአካባቢው የነበረውን ጦርነት ከማቆም አንጻር ነው መጀመሪያ ማየት ያለብን። እሱን ማድረጉ ትልቅ ነገር ነው ወስዳለሁኝ። ከዛ በመቀጠል ደግሞ የተወሰኑ በመሃል ላይ የተቋረጠ ቢሆንም የሰዋዊ እርዳታ እንዲደርስ በተወሰነ መልኩ አስችሎ ነበረ የሚል እምነት አለኝ። የሆነ ሆኖ ግን በዋናነት የሰላም ስምምነቱ እንደ ማዕቀፍ ያነጠፈውን ነገር ወደ ፖለቲካዊ ውይይት የሚገባበት ጊዜ ባያስቀምጥም እንደ ፍንጭ ማስቀመጡና የሰላም መንገዱ መጀመሩ እንደ ትልቅ ነገር ነበረ ብዬ እላለሁኝ በአጭሩ ማለት ነው።
እንግዲህ ከሰላም ስምምነቱ ወዲህ ደግሞ በአማራ ክልል በቀጠለው ግጭት የተለያዩ የመብት ጥሰቶች እንደተፈጸሙ ቀደም ብለው የወጡ በርካታ ሪፖርቶችም ያመለክታሉ። ማዕዛ ወደ እርሶ ልምጣና ይህ ስምምነት በክልሉ ለምንድነው ሰላም ማምጣት ያልቻለው?
አመሰግናለሁ። በመሰረቱ እንግዲህ ስምምነቱ በራሱ ለአማራ ህዝብ ሰላም ወይም ደግሞ የሚፈልገውን ነገር አለማምጣቱን በጥያቄው ራሱ በትክክል ያሳያል። ምክንያቱም ለምንድን ነው ወደ ሰላም ያላመጣን ብለን ስንጠይቅ ኦሬዲ ሰላም የለም፣ በጦርነት ውስጥ ነው ያለው፣ ህዝቡ እየተፈናቀለ ነው፣ የሰብአዊ መብት ጥሰቱ እንደቀጠለ ነው፣ የሰብአዊ እርዳታዎች የሚደርሱበት መንገድ የለም፣ ኢንተርኔት የለም፣ ስልክ ተዘግቷል፣ በኮማንድ ፖስት ወይም በስቴት ኦፍ ኢመርጀንሲ ውስጥ ያለ ህዝብ ነው። ምን እንደሚፈጠርና በየቀኑ ምን እየሆነ እንደሆነ እንኳን ማናቀበት ሁኔታ ነው። ለምንድነው ይሄ ያላመጣለት ብለን ስናስብ መጀመሪያም ሲነሳ የነበረው ጥያቄ የአማራ ህዝብ በቀጥታ የጦርነቱ ሰለባ የነበረ ቤቱ ድረስ ተንኳክቶ ጦር የተከፈተበት በዚህ ዋጋ ሲከፍል የኖረ ነበር በዛ አስከፊ ጦርነት ውስጥ። ነገር ግን የጦርነቱ ሰለባ መሆን እንጂ ጣፈንታው የሆነው ይሄ ህዝብ ከጦርነቱ ቀጥሎ በመጣው አሁን በምንነጋገርበት አሁን ስለምናወራለት ሰላም ስምምነት ውስጥ ይሄ ህዝብ ድርሻ የለውም። በዛን ሰሞንም ሲጠየቅ የነበረው ይሄ ስምምነት ከመደረጉ በፊት ሲጠየቅ የነበሩ ጥያቄዎች በብዙዎች ዘንድ ሲነሳ የነበረው ጥያቄ የጦርነቱ ቀጥተኛ ተሳታፊ ቀጥተኛ ተጎጂ የነበረ ማህበረሰብ በዚህ የሰላም ስምምነት ውስጥ ግን ይሄ ነው የሚባል ውክልና የለውም፣ ዜሮ ውክልና ነው ያለው። ውክልና በሌለው ሁኔታ ጥቅሙን በማያስከብርበት ሁኔታ ሰላሙን በማያመጣለት ሁኔታ ሌሎች ሰዎች በደገሱት ድግስ ውስጥ ወይም ሌሎች ሰዎች በተስማሙበት ነገር ውስጥ ያንተ መብት ይከበራል በግድ ተብሎ ነው የተነገረው። ያ ደግሞ አልተካሄደም አልተፈጸመም። ሲጠይቅ የነበረው ውጤቱን አሁን እየኖረ ያለው ይሄ ማህበረሰብ እየኖረ ያለው የለሁበት ባካቹ አስገቡኝ እያለ የጠየቀበት የሰላም ስምምነት ነበር። ነው አለህበት ከሌ ይወክልሃል ከሌ አለልህ እየተባለ ነበር። አስታራቂዎቹ ወይም ደግሞ ለመታረቅ የተቀመጡት የፌደራል መንግስትና የህወሓት ወይም ደግሞ የቲዲኤፍም ወራበር በሚንለው በሚጠራው እነሱ ነበሩ። አይ አለህበትኛ ወክልሃለን ከሌ ይወክልሃል ተብሎ ነበር። በሌለበት የተፈረመ ስምምነት የተደረገ ውይይት ስለነበረ አዜንዶ ሰደይ የዛ ሰለባ የዛ ገፈት ቀማሽ ሆኗል ማለት ነው።
ተፈጻሚዎቹን ጉዳዮቹን ሌላው ደግሞ በከፍተኛ ሁኔታ አሳሳቢ እንደሆነ የሚገለጸው በኦሮሚያ ውስጥ የሚካሄደው ግጭት ነው። በመንግስትና በኦሮሞ ነጻነት ሰራዊት መካከለ የሚካሄደው ግጭት በተመሳሳይ መልኩ በድርድር ለመፍታት ታንዛኒያ ላይ ድርድሮች ተደርገው ያለ ስምምነት ቢጠናቀቁም ድርድሮቹ ግን እንዲቀጥሉ ግፊት እየተደረገ ነው። ይሁንና ከፕሪቶሪያው ልምድ በመነሳት ዶክተር ሄኖክ ወደርሶ ልምጣ። ስምምነት ላይ መደረስ ቢቻል ስምምነቱ በራሱ ግጭቶቹን ማስቆም ይችላል ብለው ይላሉ ወይስ ጎን ለጎን መሰራት ያለባቸው ጉዳዮች አሉ?
ጅጋር ያመሰግናለሁ። እንግዲህ የትኛው ማለት ጦርነት በሳይንስም በተለያዩ መንግስትን መለከት ማለቂያው በስምምነት ነው ወይ በድርድር ነው። ድርድር የሚመጣው ወይ የተለያዩ የሚዋጉት ወገን ደክሟቸው መጨረሻ ላይ ድርድር ሻረናል የሚል ውሳኔ ላይ ሲደርሱ ነው። የኦሮሚያ ውስጥ ያለው ጦርነት የኦላና የፌደራል መንግስት ጦርነት ሳይሆን በነይታ የኢትዮጵያ ሀገረ መንግስትና የኦሮሞ ህዝብ ለብዙ አመታት ተከባብሎ እዚህ ጋር ያደረሰው የፖለቲካል ልዩነት ነው እያየን ያለ ነው። የሁለት ቡድን አይነት ጦርነት አርገን ብንወስድ ነገሩን ማሳነስ ነው የሚሆነው። የዛ ሀገር ፖለቲካ ችግር ሁላችንም እንደምናውቀው ከጊዜ ወደ ጊዜ እየተሸጋገረ መጥቶ እዚህ ጋር ደርሶ አሁን ቤዚክ የስብዕና ኤሌመንቶች የጠፋበት ደረጃ ላይ ደርሰናል። እና ወደ ታንዛኒያ ድርድር ስንመለስ ይሄን ኦፒኒየን የሚሰጠው የራሴ ፐርሰናል ኦፒኒየን ነው፣ የትኛውንም ቡድን ወይ ደግሞ ወገን ወኪል አይደለም። እንደሚባለው የነበሩት ዲማንዶች አለመቀራረብ የሚያሳየን ነገር የዛ ሀገር ፖለቲካ ገና የፖለቲካ ችግር ሳይሆን የመሰረታዊ የሶሻል ፋብሪክ መጥፋቱን የሚያሳየን ነገር ነው። ከፕሪቶሪያ ሊማሩት የሚችሉ ወይ ደግሞ ማንም ሰው ከፕሪቶሪያ መማር የሚቻል ብዙ ነገሮች አሉ። ከፕሪቶሪያ በኋላ የትግራይ ህዝብ አትሊስት ለትንሽ ጊዜያት ብሪዚንግ ሩም አግኝቷል። የሂዩማኒታሪያን ኮሪደር መከፈት ተችሏል። ቤዚክ ሰርቪሶች መመለስ ተችሏል። ተስፋ እንዳለ አይተናል። ሰላም መምጣት አቅጣጫዎች ሊኖሩ እንደሚችሉ አይተናል። ዋናው ፖለቲካል ዊሊንግነስ ነው፣ በሁሉም ወገን ማለት ነው። ያን ዊሊንግነስ ማምጣት ላይ መሰራት ያለባቸው በጎንዮሽም ይሁን ቨርቲካሊም ይሁን ብዙ ስራዎች ያስፈልጋሉ። ግን የምንመለከታቸው ኢንዲኬተሮች ካየናቸው ያ ነገር አለ ወይ? ስፔሻሊ ያን ሀገር ከሚመራ መንግስት ሱፒሪየር የሆነ ተጠያቂነት ነው ኤክስፔክት የምናደርገው። ከሪቤል ግሩፕ ጋር ወይ ደግሞ ከታዋጊ ግሩፕ ጋር እኩል ሪስፖንሲቢሊቲ ሊወስዱ አይችሉም። እና ምንማር ነገር አለ፣ ግን ችግሮችም እንደሚቀጥሉ አዝማሚያዎች አሉ ለማለት ፈልጌ ነው።
እሺ፣ ስቱዲዮ ያላችሁትን ተወያዮቻችንን አመሰግናለሁ። አሁን ደግሞ ስካይፕ ላይ ወዳሉ እንግዶቻችን ልለፍና አቶ ሰኢድ ከርሶ ልጀምር። እንግዲህ የሰሜኑ ጦርነት ከፍተኛ ጉዳት ካደረሰበት ክልል አንዱ የአፋር ክልል ነው። የሰላም ስምምነቱ በዛ ክልል ውስጥ በተለይ ከሰብአዊ እርዳታ አቅርቦትና መሰረታዊ አገልግሎቶችን ከመመለስ አንጻር በክልሉ ምን አምጥቷል ይላሉ? ምንስ አግዷል?
ሰምነሽ ታንክ አመሰግናለሁ። እኛ የአፋር ክልል ጦርነቱ ታውጆብን ሳንፈልገው ታወጀብን በጣም ነው ጎዳ የአፋር ህዝብ በዚህ ጦርነት የተጎዳው በረሃብ ፈንቀል፣ በሌላ ቦታ እዚሁ ትምህርት ቤት መፍረስ፣ ሆስፒታል፣ ክሊኒኮች የፈረሱ በሙሉ ስላሉ እንደውም በጣም የተጎዳ ሳንፈልገው የገባንበት ጦርነት በጣም ነው ጎዳል። እና ሁማኒታሪያን ኮሪደር ለትግራይ እንኳን ሲከፈት እህሉ በፊት ለፊት እያለፈ እየተራበ ያልዘረፈ ህዝብ ነው እና በጣም የተጎዳ ህዝብ ስለሆነ እስቲ ይሄ ያልፈለግነውን ጦርነት የገባንበት በጣም ይጎዳል እና ይሄ ሰላም ጥሩ መሆኑን ትንሽ የጥይት እንኳን ድምጽ ቆሞ ተረጋግቶ ሲኖር ራሱ በቂ ነው። እንዳውም በጣም በጣም ጥሩ ሁኔታ ስለሆነ አሁን ለመልሶ ግንባታ ለሪኮንስትራክሽን እንደዚሁም ለህዝቡን ለመርዳት ብዙ ጥረት የተደረገ ያለው በፕሬዝዳንት አወል አርባ የሚመራው መንግስት አሁን ሪኮንስትራክሽን ውስጥ እየገቡ እየጀመሩ ስራው ስላለ እና በዛ ሁኔታ ነው ያለው። አመሰግናለሁ
አቶ ሰኢድ። አቶ ኢሳያስ በቅርቡ የፕሪቶሪያውን ስምምነት አፈጻጸም ገምግመው አንድ ጽሑፍ አሳትመዋል። በዚህ ጽሑፍ ላይ የፕሪቶሪያ የሰላም ስምምነት የህግ ማሻሻያዎች እንደሚያስፈልጉት አመልክተዋል እና ባጭሩ እነዚህ የህግ ክፍተቶች ምንድን ናቸው?
እሺ፣ አመሰግናለሁ። ምናልባት ወደ ህግ ስምምነት በፊት በመጀመሪያ የፕሪቶሪያ ስምምነት ይፋማ የሆነበትን ምክንያት በሶስት መልኩ በነሳ፣ አንደኛ ይህ ሰነድ ሲጀምር የፖለቲካና የህግ ሰነድ ነው። ፖለቲካ ሰነድ በመሆኑ ፖለቲካ ዝግጁነት የፖለቲካ ዊል የሚባለው ነገር ያስፈልገዋል። ደግሞ የህግ ሰነድ ቢሆንም የአፈጻጸም መንገድ ትክክል የሌለው ዶክሜንት ነበር። አንዱ ችግር ለመሰረታዊ እንትን መንፈት ያለበት ይሄ ነው። በሌላ መልኩ ፕሪቶሪያ ስምምነት ሌሎችን ያገለለ ነው የሚለው ላይ ምናልባት በጥልቀት ካየ ነው አሁን ለምሳሌ የአማራ ፋኖ ወይም ሌሎች ኃይሎች ከፌዴራል መንግስት ጋር ትግራይ ጋር የሚደረገው ጦርነት በቀጥታ ከፌዴራል መንግስቱ ስር ታዘው ከፌዴራል መንግስት ጋር በጋራ ሆነው ነው ጦርነት የተሳተፉት። ማለትም የፌዴራል መንግስቱን ስልጣን ተቀብለው በነበረበት ጊዜ ነው። ስለዚህ አንድ ግልጽ ሆኖ ያለበት ዶክመንቱ የፕሪቶሪያ ስምምነት በትግራይና ፌዴራል መንግስት መካከል የተደረገ ስምምነት መሆኑ ይታወቅ ይገባል። ራሴም ሳንዲያጎ በተደረገ ውይይት አምባሳደር ማይክ አመርጋ በተጠቃ የሁለት ቀን ውይይት ነበር። በተጠቃ ህዝብ የቀረበውን ጥያቄ ነበር። ስምምነቱ በትግራይና በፌደራል መንግስት መካከል መሆኑን ግልጽ አድርጎ ተናግረዋል። ይሄ መታወቅ አለበት። ያነሷቸው ክፍተቶች በመጀመሪያ የፕሪቶሪያ ስምምነት የህግ እና የፖለቲካ ስምምነት እንደሆነ መጠን የህግ ስምምነት ተፈጻሚ ካልሆነ ውል ነው፣ ኮንትራክት ነው። ኮንትራክት ከተጣሰ ቮይደብል ወይም ደግሞ ጥቅም ላይ የማይውል ሆኖ ወደኋላ ተመልሶ እንደገና የሚሻሻልበት መንገድ አለ፣ የህግ አገባብ አለ። ምክንያቱም አንዱ ግን አልፈጸመውም። እንደሚታወቀው አንድ አመት ሞላው። አንድ አመት በኋላ ቀጥተኛ የሆነ ጦርነት ካለመኖር ውጭ ጥይት ውጭ በረሃብና በተለያየ መንገድ በርካታ ሰዎች ጉባኤና ሌሎች አካባቢዎች ሰዎች እያለቁ ነው። የፌደራል መንግስት ያደረገው ብዙ ነገር የለም። ጦርነት ከመቆም ውጭ ላይ አንባ ሺ ኢርባስ 80 ሺህ በላይ የሚሆን የትግራይ ላይ በሱዳን እና ሌሎች ውጭ ሀገር ስደት ላይ ይገኛል። በሀገር ውስጥ የተፈናቀሉት አንድ ሚሊዮን በላይ ስለሆነ አሉ። የህዝብ አገልግሎት ተወሰነ በስተቀር የተጀመረ ነገር የለም።
ሰዓታችንን እንድንጠቀምበት ሁለት ደቂቃው ስለሞላ የቀሩትን ሀሳብ ምናልባት በሚቀጥለው ላይ ሊያካትቱት ይችላሉ። አሁን ወደ ሌላው የስካይፕ እንግዳችን ልለፍ። አቶ ልደቱ፣ እንግዲህ ከርሶ ቀደም ያሉ ተሳታፊዎች በተደጋጋሚ እንደገለጹት የሰሜን የሰላም ስምምነቱ በሰሜን ኢትዮጵያና በህወሓትና በመንግስት መካከል የነበረውን ጦርነት ያስቆም እንጂ ክፍተት አለው ብለዋል። እንዲሁም ደግሞ ግጭቶች አሁንም በተለያዩ ሀገሪቱ ክፍሎች ቀጥለዋል የሚለውን አስመረውበታልና እስኪ ለምንድን ነው የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላም ለማምጣት ያልቻለው?
አመሰግናለሁ። በቅድሚያ ለቪኦኤ የፕሪቶሪያ ስምምነት በተፈረመ ማግስት አንድ መጣጥፍ ስፌ ነው እና የመጽሐፉ ርዕስ ምንድን ነው ያልኩት፣ የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ነበር ያልኩት። ያስደስታል ያልኩት በተወሰነም ደረጃ ቢሆን የጥይት ጭፎት ቆሞ ሰዎች መሞታቸው መቆሙ ነው እና ትግራይ አካባቢ ይሄ ሁኔታ ከሰላም ስምምነቱ በኋላ ከነ ችግሩም ይታያል። ነገር ግን ያሳስባል ያልኩት ያለ ምክንያት ነው። ያ ጦርነት የተነሳበት መሰረታዊ ምክንያት ፖለቲካዊ ችግር ነው። የሰላም ሰነዱ እነዛን ፖለቲካዊ ችግሮች በአግባቡ የተገነዘበ አልነበር በአንድ በኩል፣ በሌላ በኩል ደግሞ ከልባዊ ፍላጎት አልነበር ድርድር የተካሄደው። በውጭ ኃይሎች አስገዳጅነትና በጦርነቱ አስቀያሚ ባህሪ ጊዜ የመግዚያ ስልት ተደርጎ ነበር በወቅቱ የታየ እና ያ የሚያሳዝን ነበረ። በተመሳሳይ ሁኔታ ደግሞ በዚህ ሁኔታ የተደረገ ስምምነት ነገ ከነገ ወዲያ የአፈጻጸም ችግር እንደሚገጥመው እና ምናልባትም ጦርነቱ የጊዜ ጉዳይ ካልሆነ መልሶ እንደሚነሳ ስጋት ስለነበር እና ሳይውል ሳያድር ኦሮሚያም በተለይ ደግሞ አሁን አማራ ክልል አዲስ ጦርነት የተከፈተበት ሁኔታ ነው ያለው እና በነገራችን ላይ አንዳንዶቻችን ስንናገር ግጭት እንለዋለን። ይሄ ግጭት አይደለም። በጣም የለየለት በከፍተኛ ደረጃ የጦር መሳሪያ ጥቅም ላይ እየዋለ ያለበት የሀገር መከላከያበት ያለ ጦርነት ነው። የቀድሞ ትግራይን የተካሄደ አሁን ኦሮሚያም አማራ የሚካሄደው ግጭት ሳይሆን ጦር። ስለዚህ በዋናነት መንግስት የሰላም መንግስት ሆኖ ከልቡ አምኖ ሰላም ያስፈልጋል ይችላል ብሎ የሚሰራ ባለመሆኑ ነው ይሄ ችግር እየተፈጠረ ያለው። መንግስት በሁኔታዎች አስገዳጅነት ወይም ሳይፈልግ አይደለም ጦርነት እየመጣበት ያለው። ጦርነትን ዋና ቋሚ ያገዛ ስልቱ አድርጎ ነው እየተጠቀመ ያለው። በዚህ ምክንያት ነው ችግር የተፈጠረው።
ወደ ረዳት ፕሮፌሰር ጉባኤ ልለፍ። ባለፈው አንድ አመትና ከዛ በፊት ባሉ አመታትም በደቡባዊው የኢትዮጵያ ክፍል ከአዲስ ክልሎች አመሰራረት ከአወቃቀር አስተዳደራዊ ወሰንና የመሬት ይገባኛል ጥያቄዎች ጋር ተያይዘው የሚነሱ ግጭቶች በርካታ ሰዎች እንዲገደሉ ምክንያት ሆኗል እና የሰሜን ጦርነት ደግሞ እነዚህ ግጭቶች ትኩረት እንዳያገኙ አድርጓቸው ነበር። ስለዚህ ከፕሪቶሪያው ስምምነት በኋላ ግጭቶቹ የሚገባቸውን ትኩረት ማግኘት ችለዋል ይላሉ?
አመሰግናለሁ ስመኝሽ። የደቡብ ክልል ሁኔታን በተመለከተ እንግዲህ በትግራይ ክልል እና በፌደራል መንግስት መካከል የነበረው ጦርነት በዚህ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አንጻራዊ ሰላም በትግራይ ተፈኗል ማለት ይቻላል። የደቡብ ክልል ተሳትፎ ያው ማንኛውም የኢትዮጵያ አካባቢ በሰራዊቱ በኩል በጦርነቱ ላይ እንደተሳተፈው ብዙ የክልሉ አካባቢ በጦርነቱ የተመለመሉ ወጣቶች በጦርነቱ ሞተዋል። እንዲያውም አሁን በትግራይ ክልል መርዶ ለቤተሰቦች የተነገረበት ሁኔታ ቢኖርም በደቡብ ክልል ያ ሂደት ያለ አይመስለኝም። ብዙ ቤተሰቦች ልጆቻችን ከዛ ጦርነት ይመለሳሉ ብለው የሚጠብቁበት ሁኔታ ነው ያለው። ያ እንዳለ ሆኖ ደቡብ ክልል ያሉ ቫዮለንት የሆኑ ግጭቶች በአንጻራዊነት በኦሮሚያ በአማራ ክልል አሁን እንዳለው ባይሆንም ክልሉ በተለይ ይሄ የብሔር ፖለቲካው የፈጠረው ክልል ይሰጠኝ እንትን ይገባኛል ክልል ይገባኛል የሚለው የፖለቲካ አወቃቀር የመዋቅር ጉዳይ ክልሉ እየተፈረካከሰ ወደ 4 5 6 ክልሎች እንዲፈርስ ሆኗል እና በዛ የተነሳ የጦርነት መልክ ያለው ነገር ባይሆንም ብዙ ውጥረቶች አሉ በክልሉ።
እንመለስባቸዋለን ሐሳቦቹን። የስካይፕ ተወያዮቻችንም በስቱዲዮአችን የምትገኙ እንግዶቻችንም አመሰግናለሁ። አድማጮች፣ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ የሚካሄደው ልዩ ውይይታችን ይቀጥላል። ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አሁን ደግሞ በኢትዮጵያ የሚገኙ ዘጋቢዎቻችን ወደ ተለያዩ የሀገሪቱ ክፍል ተንቀሳቅሰው ወደ አሰባሰቧቸው የነዋሪዎች ጥያቄዎች እንሸጋገራለን። በምስል የቀረበ በመሆኑ ጥያቄዎቹን ሰምተን ለምላሾቹ ወደ ተወያዮቻችን እንመለሳለን።
የቮክተሪያ ስምምነት የነበረ ብዙ ሺህ ሚሊዮናት የሆኑ ሰዎች ተፈናቀለች ወደ መረበቱ ለምንድን ነው ያልተመለሱ ነው ይሄ ጥያቄ ይሄንም ነው ማለት ነው።
አገራችን ኢትዮጵያ አንድ የሚያደርጉን በርካታ የባህሎችና እሴቶች ባለቤት ሆነን ይያለ ዲያስፖራው ግን ለምን በልዩነትና በጥላቻ ሐሳብ ላይ ተጠምዶ እንዳለ ማወቅ ስለምፈልግ
ከተለያዩ ብሔር ብሔረሰቦች ያሉ ኢትዮጵያ ዲያስፖራዎች እርስ በርስ ለመነጋገርና ለማውራት ዝግጁ ናቸው ወይ? እዛው ውጭ እንዳሉ ችግሮቻቸውን ያላቸውን የፖለቲካ አለመግባባትና ቅራኔ በንግግር ለመፍታት ምን ያክል ዝግጁ ናቸው?
እንግዲህ ጥያቄዎቹን ሰምተናል። አብዛኞቹ ከሰላም ስምምነቱ ክፍተቶች እንዲሁም ሰላም እንፈልጋለን ለዚህ ደግሞ ዲያስፖራው ሚና ምንድነው የሚሉ ይገኙበታል። ለምላሹ ከዶክተር ሄኖክ ልጀምርና ወደ ሌሎቻችሁ መለሳለሁ። ዶክተር ሄኖክ፣
መነጋገር መወያየት ግዴታ ነው። አማራጭ የሌለው መፍትሄ ይሄ ብቻ ነው። ምንም ጥያቄ የለውም። ግን ዋናው ጥያቄ ግን እንዴት ነው የምንነጋገረው? በምን ላይ ነው የምንነጋገረው? ያለን ግንኙነት መቀራረብ at least ከብዙ አመታት ተሰነ አመታት በፊት የነበሩት አሁን ያለንበት ደረጃ ምን ላይ ነው ያለነው የሚል ሁሉም ሰው ራሱን ማዳመጥ ያለበት መስለኛል። በርግጥ የሚጠየቁ ጥያቄዎች ከሀገር ቤት የሚመጡ ጥያቄዎች በጣም legitimate የሆኑ ትክክለኛ ጥያቄዎች ናቸው። ግን የንግግሩ የመወያየቱ መጨረሻው outcome ወይ ደግሞ ጎሉ ምንድነው የሚፈልገው? candid የሆነ መነጋገር ተርሞች የሉም በዚህ ደረጃ ላይ። ሶ ዲያስፖራ እንደምናውቀው የኢትዮጵያ ሀገር ውስጥ ከሚካሄድ ትግል አጋዥ ቡድን መሆኑ ይታወቃል። ግን ዲያስፖራ ውስጥ ያለው የፖለቲካል ambition ወይ ደሞ ፍላጎት እንደ የልዩነታችን የተለያየ ነገር ነው እንደውም በኔ እይታ diametrically opposite ነው ወደ አማርኛ መተርጎም ትችያለሽ
ተቃራኒ ነው
በጣም ተቃራኒ ነውና ከየት ነው የሚጀምረው ማን ነው የሚያስጀምረው ማን ነው የሚዳኘው ብዙ ያልተመለሱ ጥያቄዎች አሉ እንዲሁ ተነስተን ምንም wounded እንዳልሆነ ወይ ደሞ ሰላም እንደነበር አርገን መጀመር የሚቻል ነገር አይመስለኝም ብዙ መከየድ ያለበት መንገዶች አሉ so ተመለሰን የፖለቲካል ዲስፒዩት ወይ ደሞ የፖለቲካል ዩኒቱ ችግሩ እዚህም ቢኖር ችግሩ የሚታየው ሀገር ቤት ነው ሰው እየሞተ ያለው እያለቀ ያለው በረሃብም ይሁን በመፈናቀልም ይሁን ሀገር ቤት ነው እያለቀ ያለው so destination እዛ ነው መሆን ያለበት ከዛ የሚነሳ መፍትሄ እዚህ ጋር ሪፍሌክት ያደርጋልና በርግጥ ዳያስፖራ ኢንዲፔንደንት ሆኖ በራሱ ብቻ የሚንቀሳቀስ አይደለም one way or another still connection አለ እና እሱን connection ማጠናከር አስፈላጊ ነው ብየንም አምናለሁ
አመሰግናለሁ ማዓዛ ወደ እርሶም ልምጣ ለተነሱ ጥያቄዎችን ሰምታችኋል ምንድነው እርሶም ላሽ
አመሰግናለሁ እንግዲህ የተነሱ ጥያቄዎች እንደ አንድ ኢንዲቪጁዋል ወይ እንደ ማህበረሰብ ከፍላጎት የትኛውም የፖለቲካ ኃይል የትኛውም የፖለቲካ ሂደት ውስጥ ድርሻ ያለው አካል በፈለገው መንገድ ተነጋግሮ የሚፈልገውን ሰላም የኢኮኖሚ መረጋጋት የፖለቲካ መረጋጋት እንዲያመጣለት ነው የሚፈልገው መሬት ላይ ያለው ማህበረሰብ ሶ የተነሳው ጥያቄ ይሄ ነው ዲያስፖራ በየው ፖለቲከኛ በየው ተነጋግራችሁ ችግራችሁን በጠረጴዛ ዙሪያ ፈታችሁ የተባለውን ነገር ለምን አታመጡልን ከዚህ የችግሩ ገፈት ቀማሽ ስለሆነ ነው ይሄ ጥያቄ የሚነሳው ነገር ግን በጠረጴዛ ዙሪያ የሚደረጉ ውይይቶች ቀናነትን ይፈልጋሉ አሳታፊነትን ይፈልጋሉ አካታችነትን ይፈልጋሉ ስለ ፕሪቶሪያው እንደው ኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት የተደረገው የፕሪቶሪያ ስምምነት እንኳን ተግባራዊ እንዳይደረግ ያደረገው ምንድነው ብለን እንኳን አይደለም ዲያስፖራው በየራሱ ሐሳብ ያለው because ኢትዮጵያ ያለው የፖለቲካ ምህዳር የሚዲያው የሙሉ ነገር ስለተጣበበና ስለታፈነ ባንድም በሌላ መልኩ ጉዳዮቻችን ወደ ዲያስፖራው እጅ ገብተዋል ወይም ደግሞ አጀንዳዎቻችን ዲያስፖራው ላይ ወድቀዋል ስለዚህ ዲያስፖራው ተነጋግሮ መፍትሄ ቢያመጣ ሚል ፍላጎት ቢመጣ አይገርመኝም ግን ራሱ ያኛው የፕሪቶሪያ ስምምነት እንኳን አካታችነት የለውም አሳታፊነት የለውም ችግሩን ሩት ኮዙን ወይም መሰረታዊ ችግሩን አድረስ ያደረገ ወይም የነካ ስላልሆነ ዘለቄታዊ መፍትሄ አልሰጠም ሲባል በጣም ነው ማዝ ነው አሁን እንኳን ችግሩን እየቀመስ ነው ችግሩ ውስጥ እየኖረ ስፔሲፊካሊ ስለማማራ ህዝብ ነው ማወራ አይ አኔ አጥልሃለሁ የሚል ፖለቲካ ስላለ ካለም አቀፍ ማህበረሰቡ ጀምሮ እያንዳንዱ ፖለቲከኛ አይ በነበራችሁበት እኮ ጦርነቱ ላይ ሰነበራችሁበት ሰላም ስምምነቱ ላይ ተወክላችኋል ማይካመርን ብሏል የሚል ሳይመጣ እኔ ማይካመር ቢል ምን ያገባኛል የሚኖረው ማህበረሰብን ይያዩት የሞት ያለው ማህበረሰብ ስለዚህ በዚህ ሂደት ውስጥ የኡነትና አካታች ሆነ የሰላም ንግግር ሩት ኮዙን አድረስ ያደረገ ዘላቂ ካልሆነ አለመተማመን ይፈጥራል በዛ አለመተማመን ሂደት ውስጥ ተመልሰን ጦርነት ውስጥ ነን ተመልሰን ጦርነት ውስጥ ገብተን እየሞትን እያለቀን በር ተዘግቶብን እንኳን አይደናናችሁ ያኔ እኮ ሰላም ነበር ተሳትፋችሁ ነበር የሚል የኔ አጥልሃለሁ ፖለቲካና አጀንዳ ካልቀረ መሰረታዊ ችግሩ ካልመጣ በስተቀር የማህበረሰቡ ኢንተረስት አለ የኔም ኢንተረስት ነው እንደዛ ህብረተሰብ ክፍል አካል ግን ያ ኡነተኛ ውይይትና ንግግር እንዲመጣ ኡነተኛ ችግሩ የኡነተኛ ችግሩ ገፈት ቀማሽም አብሮ መነጋገር አለበት ብዬ ነው ማምነው
እሺ ወደ አቶ ጌታቸው ልምጣምናልባት ለዚህ የሚጨምሩት ነገር ካለ ሰላም እንፈልጋለንና ሰላም እንዴት ይምጣ ነው ዋናው ሐሳቡ የርሶ ምላሽ ምንድነው
አመሰግናለሁ አንድ ሁለት ነጥቦችን ማንሳት ፈልጋለሁ መጀመሪያ ጥያቄውን የላኩት አድማጭ ወደ 1 ሚሊዮን የሚያክሉ ሰዎች ተፈናቅለው አሁንም ችግር ውስጥ ነው ያሉት ትግራይ ውስጥ እና ለምንድነው የፕሪቶሪያ ስምምነቱን ከተፈረመ በኋላ ያንን ችግር ያልተፈታው የሚል ሐሳብ አንስቷል ይሄ ከመጀመሪያውም የፕሪቶሪያ ስምምነት ጋር ተያይዞ የመፈጸም አቅም ችሎታው የተነሳበት ዓላማውም ፖለቲካል ዊል ወይም ፍላጎት የኢትዮጵያ መንግስት በትክክል አለ ወይ ወይም የተፈራረሙ ወገኖች የፖለቲካ ውል አላቸው ወይ የሚል ጋር የሚያያዝ ነው በነገራችን ላይ አንድ በጣም የተሳተ ስተት ማየው የፕሪቶሪያን አግሪመንት ሲፈረም ተዋዮቹ እና ማናቸው ብሎ ወደ ኋላ ተመልሶ ማየት ያስፈልጋል አሁን እንደ ምሳሌም እንደ ሮል ሞዴል አይነት እንደ ምሳሌም ብንወስደው ከሆነ የፕሪቶሪያ አግሪመንት በጣም ብዙ ችግሮች ያሉበት አግሪመንት ነው። ሲቀጥል ለምሳሌ የአማራ ክልልን ችግር በሚመለከት ራሱን ችሎ የአማራ ክልል ችግር በሚመለከት ራሱን ችሎ መነሳት አለበት እንጂ ኦልዌይስ ከትግራይ ክልል ጋር እየተያያዘ ትግራይ ክልል ውስጥ የተፈጠረው ችግር ከመጀመሪያውም ጀምሮ የአማራ ክልል ኃይሎች ከፌደራል መንግስት ጋር ተሳታፊ ነበሩ። That's very clear. ያንን ችግር ለመፍታት በሚሄድበት መንገድም የትግራይ ህዝብ አሁንም ቢሆን ማለት ነው የተለያዩ በዋናነት መሰረታዊ የሆኑ የሰብአዊ መብቶች ሳይጠበቁ ይሄንን የተሰጠው የፕሪቶሪያ አግሪመንት እንደ ትልቅ ነገር ተደርጎ ለዛውም ደግሞ አግላይ የሆነ ነው። ያን ስምምነት ስለተፈጸመ ነው አሁን አማራ ክልል ውስጥ ችግር ያለው መባል የለበትም። ይሄን ትክክልም አይደለም ስለ አይደለም ማለት ነው። ወደ ሁለተኛው የተወሰነ ጊዜ ካለኝ ሁለተኛው
30 ሰከንድ አሉት በዛች አጠቃሉ።
ቴንክ ዩ። የሁለተኛው የተነሳው ነጥብ ለማንሳት አንደኛ መሰረታዊ የሆነ አሁንም ማንሳት እንፈልገው የመንግስት አገሪቱን ሰላም የማድረግ ፍላጎት ነው መታየት ያለበት እንጂ ከያንዳንዱ ክልሎች ጋራ በውጭ ሀገር የተለያዩ አግሪመንቶችን መፈራረም አይችልም። ያንን ፍላጎቱ ፈቃደኝነቱ አለ ወይ መንግስት የለውም የሚል ነገር ነው ማየት ያለብን። ለኔ የለውም በግልጽ ማሳየት ሆነ አሁንም ቢሆን ይከተላል ማለት ነው። ሶ ቢፈረምም የማይፈጸሙ ይፈረማል ለተወሰነ ጊዜ ረፍት ያገኛል እንደን ደግሞ ጦርነት ሊቀጥል ይችላል። ሶ መሰረታዊ የሆነ መፍትሄ ነው መፈለግ ያለብን።
አመሰግናለሁኝ። አሁን ደግሞ ከተመልካች የሚነሱ ጥያቄዎች እዚህ ስቱዲዮ ካላችሁ ተሳታፊዎች ሶስት ጥያቄዎች እቀበላለሁ። ሌሎቹን እንደገና በሌላ ዙር ተመልሰን እንመጣባችኋለን። አባካችሁ ስትጠይቁ ራሳችሁን እና ኬት እንደመጣችሁ አስተዋውቁልን። በተለየ መጠየቅ የምትፈልጉት ሰው ካለም ያንን እና በጣም አጭር አድርጉት። እንግዲህ ሰዓት ላይ በጣም እንደማተኩር አይታችኋል። ስለዚህ በጣም አጭር አድርጉልኝ።
ኢሳያስ ባላለሁ የመጣሁት ከቨርጂኒያ ነው። ትግራይ ላይ በጣም ብዙ እንትና ችግር አለ። አሁን ረሃብ አለ። የተፈናቀሉ ሰዎች አሁን የጠየቀው ሰው ይያለ በሚሊዮኖች የተፈናቀሉ ሰዎች ይያሉ። ጸጥታ ነው ያለው እንጂ ሰላም አልመጣም። በሺዎች የተደፈሩ ሴቶች አሉ። እነዚህ ሴቶች እንትና አላገኙም፣ ፍትህ አላገኙም። ያ የደረሰው ግፍ ጦርነት በሌላ ዓለም እንዳይታይ ብረቶቹ እንደዚህ ምንድነው ይባሉት መስታራዎቹ ተነስተው ጭራሽ እየጠፋ ነው። ታሪክ እየጠፋ ነው። እና የትኛው ነው ሰላም?
እሺ አመሰግናለሁ።
ትግራይና ጌታቸው እንዲመልስ ሊፈልግ
አመሰግናለሁ። አቶ ጌታቸው ለዚህ ምላሽ መስጠት ይችላል።
አመሰግናለሁ። መጀመሪያ እንደ መግቢያ ሆኖ ትክክል ነው የፕሪቶሪያን ውል በሚመለከት ያመጣቸው ነገሮች ለውጦች ምንድናቸው ከሚል ኮምፕረሄንሲቭ የሆነ አሰስመንት ነው የተነሳሁት እንጂ መሰረታዊ የሆኑ የትግራይ ህዝብ ችግሮች ወይ ደግሞ በጦርነት ላይ የደረሰውን ጉዳት በሚከስ መልኩ የመጣ ውጤት አለ በያላምንም። በዋናነት ጠያቂው እንዳነሱት መሰረታዊ በሆነ መልኩ ትግራይ ውስጥ የተፈጸመው የተለያዩ የጦር ወንጀሎች ኢንክሉዲንግ የዘር የማጽዳት ወንጀሎች ብለን ልንጠራቸው የምንችል የተለያዩ ወንጀሎች በትራንዚሽናል ጀስቲስ የሚረጋገጡ ይሄንን አግሪመንት ወይ ሰሰሽን ኦፍ ሆስቲሊቲስ ተጻቦን የማቋረጥ ስምምነት ቀስ በቀስ ወደ የፖለቲካ ስምምነት ቀስ በቀስ የትግራይ ህዝብ በዋናነት በፌደራል አረንጅመንቱ ያጣውን የመንግስት የመወከል አቅም እንዲኖረው ሲያስችል ነው ይሄንን ውል ነው ብለን መቀበል የምንችለው እንጂ መሰረታዊ የሆኑ የአፈጻጸምም ሆነ ከመጀመሪያው ጀምሮ የቅንነት ችግሮች ያሉበት ውል ነው። ፕላስ የተፈጸመው ወንጀልም ወይም ጦርነቱ ከባድ ጦርነት እንደነበር ይታወቃል። በጦርነት በተለያዩ መመዘኛዎች ሰው እኔ ያነሳሁት ተጻቦን ከማቋረጥ አንጻር ማህበረሰቡ ይፈልገው የነበረውን ያንን ተጻቦ አቋርጦ መሰረታዊ የሆነ ለውጥ እንዲመጣ ከማስቻል አንጻር ነው እንጂ መሰረታዊ የሆነ ለውጦች መጥቷል የሚል እምነት የለኝም። ያንን ከግምት ውስጥ እንዲገባ
አመሰግናለሁ። ወደ ሌላ ጥያቄ ልውሰድ። ቀደም አውጥተው ነበር ድሮስን ለሳቸው ስቱዲዮ ሳሙኤል።
ቀሲስ ሳሙኤል ብራኑ ከዋሽንግተን ዲሲ ነው። ለሁሉም ነው የምጠይቀው። አሁን ስለ ሀገራችንና ስለ ህዝባችን እያሰብን ስለሆነና የሰላም አማራጮችን መንገዶችን እየፈለግን ስለሆነ ቢያንስ በሁሉ ቦታ የሚደረጉ ጦርነቶች፣ ቶክሶች ጸጥ ተደርጎ ወይም በሚዋጉ አካላት ውጊያ አለ ተብሎ አልቀደም ልክ ነው አለ። እነዛ ውጊያዎች ጸጥ እንዲደረጉ ሁላችን ግፊት አድርገን ሰላማዊ አማራጭ በንግግር ቁጭ ብለው እንዲፈቱ ችግራቸውን አድርገን ቢያንስ የሚሞቱ ሰዎችንና የሚወድመውን የሀገሪቷን ሀብት ማስቀረት እንችላለን ወይ? ይሄን ምን ያደረጋችሁ ነው የሚለው ለመጠየቅ ነው። አመሰግናለሁ።
እሺ፣ ለስካይፕ ላይ ላሉ እንግዶቻችን እድሉን ልስጥ። አቶ ልደቱ ለዚህ ጥያቄ መልስ እንዲሰጡልን።
እሺ፣ ምናልባት ቅድም አገር ቤት የተነሱ ጥያቄዎች ጋር ያይዘው፣ አንደኛ የመጀመሪያ መነሻ ነበር የትኛውንም አይነት የሰጠነስ ቢፈረም ዜጎች ለሰላም አፍቅሮት ከሌለን በስተቀር የትም ሊደረስ አይችልም። ለዚህ ኢትዮጵያውያን እንደ ድርጅት እንደ ህዝብ ጦርነትን መጥላት አለ። ጦርነት በአባቶቻችን አያቶቻችን መፍትሄ ሳያመጣ ነው ዛሬ በሆነ በእኛ ጊዜ መፍትሄ ሊያመጣ አገሪቱ የተያዘችው ድንበር የበለጠ ከማጠናከር ምናልባትም ከማድረግ ውጪ ጦርነት መፍትሄ አያመጣም። ጦርነት መቆም አለበት በሚለው ላይ ወሳኝ የሆነ ጠንካራ የሆነ እምነት ያስፈልገናል። አንዱ ይሄ ነው። ኢትዮጵያ ውስጥ ያሉ ሰዎች ደም ወንድሜ ያቀረበው ጥያቄ በዲያስፖራ እርዳታ ወይም ትብብር መጠበቅ ይቻላል። መፍትሄ ግን መጠበቅ የለበት። መፍትሄ ከዲያስፖራ በገንዘብ በዲፕሎማሲ እርዳታ ማግኘት ይቻላል። መፍትሄ መጠበቅ የችግሩ አካል አድርጎ ማየው ከዲያስፖራ ወይም ፖለቲካ አገር ቤት ያለው በአብዛኛው የማባባስ እንደምታ ነው እየተፈጠረ ያለው። ሌላው የስደት ጉዳይ በብዙ መቶ ሺዎች የሚቆጠሩ ምናልባት አልተመለሱ አሁንም በመከራ ላይ ያለ ይሄ የሆነው ያለ ምክንያት የፖለቲካ ችግሩ ስላልተፈታ። ስለዚህ የፖለቲካ ችግሩ ካልተፈታ በአገር ደረጃ እነዚህ ሰዎች ወደ አካባቢያቸው የመመለስ እድል የላቸው። ቢመለሱ እንኳን እንደገና በቋጥነት እዛ አካባቢ እንደሚቆሙ ዋስትና አለ ማለት ነው። ስለዚህ ዋናው ጉዳይ ሁሉን አቀፍ የሆነ አገር አቀፍ የፖለቲካ ችግራችን በዘላቂነት የሚመጣ መፍትሄ መፈለግ አለ። በተናጠል የፌደራል መንግስቱ ከአንድ ታጣቂ ጋር ተደራድሮ የሚፈታው ችግር የለም። በአገር ደረጃ ሁሉን አቀፍ የሆነ አካታች የሆነ ድርድርና መፍትሄ ነው የሚያስፈልግ።
አመሰግናለሁ አቶ ልደቱ። ለሶስተኛ ጥያቄ ምናልባት ለሳቸው ድንስቱ ለፊት ለፊት
እንዴት ላመሰግናችሁ ወዳለሁ። ስሜ በቻኮ ጊዩሉ ባላሎ መጣው ከባልተሞር ነኝ። ትውልዴ ጋምቤላ ኢትዮጵያ ወገረን ወዳለሁ አረሳም። እሺ ማቀርበው ጥያቄ ምንድነው? ሰላም አንዳንድ ሰዎች ሰላም እየመጣ ነው ይባላል፣ ግን በእኔ ሳየውና በሚሰማው ኢትዮጵያው ሰላም የለም። ምክንያቱም ያለው መንግስት ለሰላም ፍላጎት የለውም። ማቱ በማቱ በኔ እነሳዩ ሄምለ በመኪናት አንደኛ አሁን ሰላም አራክልል ይባላል አዘናለሁ። ሰው የሞቱት ትግራይም ኦሮሚያ አዘናለሁ። ግን ጋምቤላ ስንል ስናይ በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ሰራዊትና በኦነግ ሸኔ መካከል ልዩነት የለም። ምክንያቱም ጋምቤላ ዙሪያ በሙሉ በኦነግ ሸኔ ተከቧል። ማታ ይገባሉ፣ ሰው ያፈናሉ፣ ይገላሉ፣ እንደፈለ ያረጋሉ። መከላከያ ሰራዊት ቀን ወጣቶች ያፈነ ይገላል፣ ያስራል። በቅርቡ በኦፔኖ ቴክኒክ ውስጥ አራት ሰዎች ሞቶ ሳይታው እንኳን ይተገኛሉ። አሁን ያለው መንግስት የኦነግ ሸኔ መንግስት ነው ወይ የኢትዮጵያ መንግስት ነው? አን ጋምቤላውን 27 ወጣቶች ታፍቷል ይሄን ነገሩ አይታወቅም። ምክንያቱም ጋምቤላ ከተማ ውስጥ አምስት ካምፖች አሉ። እነዚህ ካምፖች ማነሳ የመሰረታቸው እዛ አካባቢ።
አመሰግናለሁ። ጥያቄውን ከመድረክ እንዲመልሱ ምናልባት ዶክተር ሄኖክ መመለስ።
አመሰግናለሁ። እንግዲህ ይሄ ጥያቄ የኦነግ ሸኔ መንግስት ነው ወይስ የኢትዮጵያ መንግስት ነው የሚለው normally ስለሚነሳ በብዛት እንደኛ የኦሮሞ ህዝብ ለብዙ አመታት ከኢትዮጵያ ሀገር ጋር ያለው የፖለቲካ ልዩነት የአምስት አመት ጥያቄ ወይ ደግሞ የአምስት አመት ችግር አይደለም። ሲሪየስ የሆነ በካንሰር ደረጃ የሚታይ የፖለቲካ ልዩነትና ልዩነቶች አሉ።
የኦሮሞ ህዝብን በኢንስቲትዩሽናል ደረጃ ወክሎ የህዝቡን ሴንቲመንት የህዝቡን የፖለቲካ ጥያቄ ስንት ሺ መቶ ሺ ኦሮሞ ያለቀበት ብዙ ኦሮሞዎች የሞቱለት አላማ ከ1970ዎቹ ጀምሮ እስካሁን ድረስ እየታገለ ያለው የኦኤልኤፍ ወይ ደግሞ አሁን የጦር ክንፉ ኦላ ነው። ኦሮሞ ነጻነት ሰራዊት ማለት ነው። ይሄንን አሳንሶ ኦነክሽኔ ብሎ መንግስት ለፕሮፓጋንዳ የሚጠቀመውን አይቲንክ እንደዚህ ደረጃ መድረኮች ላይ ኤኮ ማድረግ እና ሲሪየስ ዲስከሽን አድርጌ ነው ይሄን የሚቀበለው። በጣም ኮንሲኩዌንሻል የሆነ ኢምፓክትፉል የሆነ ምክክር ነው እዚህ ደረጃ ላይ አይቲንክ ከዛ አሻግረን ማየት መቻል አለብን። ስለዚህ ይሄኛው ስልጣን ላይ ያለው መንግስት እንደ ሌሎቹም የላለፉት መንግስታት ራሱን የቻለ የራሱ ችግር አለው። ቀደም ለተነሱት ግን አንድ ትንሽ ሰከንድ ስጀምር
30 ሰከንድ
ሰላም እንዴት እንደመጣ የሚለው ላይ አንደኛ ኢትዮጵያ በታሪክ 3 እድሎች አሳልፋለች የሰላም ሽግግር 1974 1991 እና 2018 ከዚህ ሁሉ መማር የምንችለው የሚመጣው መንግስት ያለፈውን የሚቀጣበት የራሱን ኮምፒታንት የሆነ ወይ ደግሞ ከመንግስት ጋር ኮምፒት የሚያርጉትን የሚቀጣበት አፕሮች ነው እንጂ ሰላም ለማምጣት ቪክቲሞች ወይ ደግሞ የተጎዱት ሰዎች የሚሳተፉበት ተጠያቂነት የሚሰፍንበት ኤክስፒሪየንስ ወይ ደግሞ ተመክሮዎች የሉም። እነኚህ ሁሉ ሶስት ኤክስፒሪየንሶች ላይ አሁንም የካፕቶሪያም ይሁን ከኦሮሞ ህዝብ ከኦላ ጋርም ይሁን ወደፊትም ከአማራ ክልልም እሱም ወደ ሰላም ድርድር ሊከድ ይችላል። ከዚህ ሁሉ መማር የምንችለው አካውንታቢሊቲ ወይ ተጠያቂነት ራስን የቻለ እንዴት ነው ማስፈን የሚቻለው? ይምን ላይ ነው እንጂ ንግግሩ መሆን ያለበት ከሶሻል ሚዲያ ትራሽ ቶኮችን እዚ አይነት መድረክ ላይ ማምጣት ክላይም ስለኝ
ምናልባት ማዓዛብ እዚ ላይ መጨመር የምፈልጉት ነገር ካለ
አመሰግናለሁ። የኔ የሳቾን ጥያቄ እንዴት ነው ማየው? በቀጥታ ያው የኦነክሽን ነው የኢትዮጵያ መንግስት ነው ለማለት የሚያስደፍር እንትን የለኝም። ግን በትክክል መለየት ያለብን አሁን መላሹም ዶክተርም ሲናገሩ እንደነበረው የኦሮሞን ህዝብ ጥያቄና በኦሮሚያ ክልል ውስጥም ሆነ ከኦሮሚያ ክልል ውጪ በኦሮሚያ ታጣቂዎች ኦሮሞ የሆኑ ታጣቂዎች እንዲሁም ደግሞ ራሱ መንግስትን በቀጥታ ስፖንሰር የሚያደርጋቸው የዘር ጭፍጨፋዎችን ማንነት ተኮር ጥቃቶችን ለይቶ ማየት ያስፈልጋል። የኦሮሞ ህዝብ ጥያቄ የራሱ ጥያቄ አለው። ቅድም ሳቸውም እንዳሉት ረጅም ጊዜ የጀመረ ትግል የሚያደርጉ ሀቀኛ ታጋዮችና ጥያቄ ያላቸዋሉ። ይሄንን ግን ዜጎች በማንነታቸው ምክንያት ሰው አማራ ስለሆነ ቅድም ጠያቂውም ደግሞ ጋምቤላ ስለሆነ ወይም ደግሞ ሌላም ሰው እንደሚያነሳው እኔ ስፔሲፊክሊ እንደው በቦታው እንኳን ተገኝቼ ያዩዋቸው በማንነታቸው ምክንያት በዚህ ራሳቸውን ኦነክሽኔ ኦኤል የተለያየ ስም ሊሰጠው ይችላል ግን ደግሞ ኦሮሚያ ቋንቋ ተናጋሪ የሆኑ ታጣቂዎች በክልል ውስጥ በኦሮሚያ ክልል ውስጥም ከኦሮሚያ ክልል ውጪ ቅድም እንደተጠቀሰው በጋምቤላና በተለያየም ቦታ ጭምር የሚደርሱ ጥቃቶችን እነዛ ሰዎች የሚያደርሱትን ጥቃቶች ስሙን ጠርቶ መነጋገርና ማውገዝ ያስፈልጋል። ጥቃቱ ደግሞ ቀላል የሚባል የግጭት ጥቃትም አይደለም። በትክክል የዘር ማጥፋት ወንጀል እንደሚፈጸምባቸው ማሳያዎችን አንድ ሁለት ሁሉ መነጋገር ይቻላል። ከአካባቢያቸው ላይ ከነበሩበት ቦታ ላይ መጤ እየተባሉ ሰፋሪ እየተባሉ ነፍጠኛ እየተባሉ የሚገደሉ የሙትራፊ የሆኑ ሰዎች በየአደባባዩ ተሰደው እያለቀሱ ሲናገሩ ይሄንን ወስዶ ከኦሮሞ ህዝብ ከሰላማዊው ህዝብ የሰላማዊ ጥያቄና የመብት ጥያቄ ጋር ማገናኘት ተገቢ አይደለም። ይሄንን ጉዳይ ግን አንድ ሁለት ብሎ ቆጥሮ መነጋገርና መለየት ያስፈልጋል። መንግስትም ራሱ ስፖንሰር ያደረገው ራሱ እጁ ገብቶበት ያለውን ነገር ከታጣቂዎቹ መለየት አለበት። ታጣቂዎቹ መንግስትን ይወቅሳሉ፣ መንግስት ላይ ያላከካሉ፣ መንግስት ደግሞ ታጣቂዎች ላይ ያላከካል። በመሃል ግን ሞቱና መፈናቀሉ የገፈቱን እየቀመሰ ያለው በማንነቱ የሚጠቃው አካል ነው።
አመሰግናለሁ። እዚህ ጋር እንግዲህ የተለያየ ተጠቀሱ የተነሱ ክሶች አሉ በመንግስት ላይም በተለያየ አካላት ላይም እዚህ ያልተወከሉ ወገኖችን የሚመለከቱ እነዛ ምላሽ በሚገኝበት ጊዜ የነሱን ምላሽ የምናካተት የምናስተናግድ ይሆናል። ለተመልካቾች ጥያቄዎች እዚህ ለተሳታፊዎች ተመልሼ በሌላ ዙር እመጣለሁ። እንግዲህ በተደጋጋሚ እዚህ መድረክ ላይ ምን ለተገለጸው የፕሪቶሪያ ስምምነት እስካሁን በሀገሪቱ የሚፈልገውን ሰላም ለማምጣት አልቻለም። አሁንም በተለያዩ የኢትዮጵያ ክልሎች ግጭቶች እንደቀጠሉ ናቸው።
መንግስት ባንድ ወገን የስምምነቱ አካል በሆነው የሽግግር ፍትህና ሌሎች ሀገራዊ ምክክሮች ችግሩን በሂደት እንደሚፈታው ቢገልጽም እነዚህን ሂደቶች አሁንም የተአማኒነት ጥያቄ ይነሳባቸዋልና ወደ ስካይፕ እንግዶቻችን ልሂድ። አቶ ኢሳያስ እነዚህን ሂደቶች እንዴት ያዩዋቸዋል?
አመሰግናለሁ በድጋሚ። በመጀመሪያ የማይካመር ያነሳበት ምክንያት የፕሪቶሪያ ስምምነቱን ደላላ ሆኖ የቀረው ፕሮፍ የሆነው የአሜሪካ መንግስት ነው የሚወክለው እሱ ነው። ይልተው ይገባል። የአሜሪካን አቋም አሜሪካ መንግስት ስላደራደረ ያኩያ ነው ኦፊሻል መንግስት ተወካይ ስለሆነ ነው። እንግዲህ ጠቅላላ ሀሳቤ ምንድን ነው? በመጀመሪያ ህዝብ ለህዝብ ያለ ግንኙነት ወደ ጎን የጎንዮሽ ስምምነት መናገር የኢትዮጵያን ችግር በመፍታት በመጀመሪያ ትክክለኛው ከስር ከመሰረቱ የኢትዮጵያ ችግር መፍታት አለበት። ፖለቲካዊ ችግር አለ ጀምሮ ይሄን የፖለቲካ ደግሞ ፖለቲካ መፍትሄ ያስፈልገዋል። ሰላም ለማምጣት መፍታት አለበት። እንግዲህ ሰላም ሲወራ ሰላም ትስሚል ነው ቀላል ነው፣ ግን ሰላም ለማምጣት መጀመሪያ የሀቅ መውጣት አለበት። የተፈጸመ ወንጀል ለምሳሌ በትግራይ ሚሆን በሌሎች አካባቢዎች የተፈጸመ ግን መጣራት አለበት፣ እውነት መውጣት አለበት፣ ፍትህ መገኘት አለበት። ሁሉም ያሳተፈ ንግግር ያስፈልጋል። እርቀ ሰላም ትክክለኛው ሊመጣ የሚችለው በዛ መልኩ መሆኑ ሊታወቅ ይገባል። ይህን ካልኩ በኋላ ትልቁ አንድ መታወቅ ያለበት ነገር የጎን ለጎን የህዝብ ግጭት ለማምጣት መጀመሪያ በመሬት የመሰረተ ግንኙነት መኖር አለበት። ሁላችሁም እንደምታስታውሱት ተወሰነ አመት ምናምን ደግሞ ኦሮማራ ሚል የማህበራዊ እንቅስቃሴ ተጀምሮ ነበር። ከአራት ወር በኋላ ፈርሷል። መጀመሪያውንም ሲገናኝ የመሬት ቤዝድ የሆነ ፍሬ የተከተለ ስላልነበረ ነው እና የህዝብ ለህዝብ ግንኙነት በመርህ የተመሰረተ ሀቅን መሰረት ያደረገ ክትላቸው የጸዳ ሊሆን ይገባል። ይህን ካልኩ ዘንድ ኢትዮጵያ ውስጥ
ሰላሳ ደቂቃ ነው የቀሩት። በሰላሳ ደቂቃ ውስጥ ሀሳቡን ያጠቃልሉልኝ።
ኦኬ፣ መንግስት የሚሆን የግል ሚዲያዎችን እዚህ ጋር መጥቀስ የምፈልገው በመጀመሪያ የጥላቻውን ኢትዮጵያ ውስጥ ፖለቲካ ውስጥ የተፈጸመው ግፍ የጥላቻ በማሰራጨት ትልቁ ሚና የተጫወተው መንግስት ነው፣ የፌዴራል መንግስት የሚባለው። የግል ሚዲያዎችም እንደዚሁ ትልቅ ድርሻ ነበራቸው። አሁን ግን እህታችን ማዕዛ ያነሳቸው ስለ ወልቃይት ያነሳቸው አንድ የሆነ ሚዲያ ላይ የሰማሁት ወልቃይት ውስጥ ኢንተርቪው ስናደርጋቸው አንድ አማራ በትግርኛ አማራ ናይት ሲል ከመስማቶች የሚያምን ነገር የለም። እንግዲህ እኔ አሜሪካ ተወለድኩ አላደግኩም፣ እንግሊዝኛ ማውራት ከማንነት ጋር ምንም የሚያገናኘው ነገር የለም። አንድ ሰው በትግርኛ ስለተናገረ የሚያምን ነገር አድርጎ የሚገልጽ ጋዜጠኛ ምን ያለው? እንግዲህ የትግራይ ሴቶች ፊትም ህዝብ ቀድመው በመቶ ሺህ የሚቆጠሩ የትግራይ ሴቶች ሲደፈሩ ያንን ያላጋለጡ ጋዜጠኞች ዘር መርጠው አድቮኬት የሚያደርጉ ናቸው። እንግዲህ ሽልማት ሁሉ ተሸልመው እዚህ ሀገር ትልቅ ሽልማት እንግዲህ ልጅ ትልቅ ሽልማት ተሸልማ በስራ ተሸልመኔ ደስ ነው የሚለኝ። ምንም ችግር የለው። የኢትዮጵያ ችግርም እንዲፈታ በጣም ነው እመኛለሁ። ሰራም ደስ ይለኛል። ነገር ግን እውነት የተነግድ መሆን አለበት።
አመሰግናለሁ አቶ ኢሳያስ። ወደ አቶ ሰኢድ ደግሞ ልለፍ። እንግዲህ በአፋርም ከግጭቱ በተጨማሪ የድርቅና የጎርፍ አደጋዎች የክልሉን ህዝብ ለተጨማሪ ችግሮች ዳርገውታልና ወደ መፍትሄ እያመራን ስለሆነ ለክልሉ ህዝብ መፍትሄ ሊሆን የሚችለው ምን አይነት ሂደት ነው ይላሉ?
አመሰግናለሁ። ለዚህ የአፋር ክልል በጣም የሚረዳውና በጣም ሁኔታውን የሚያሳካው ፌዴራሊዝምን በደንብ አድርጎ አጠናክሮ ማስተርከር ነው እና ሁሉም ክልሉን በደንብ ካስተዳደረ ከሰራ ሌላ ችግር አይመጣም እና እኛም በጣም የምንፈልገው የፌዴራል ሲስተሙ ፌዴራሊዝሙ እንዲጠናከር እና ክልሉ ዳታ እንዲያገኝ እና ከመንግስት ከፌዴራል መንግስትም ሆነ ከውጪ ትምህርት ቤቶቹን፣ ሐኪሞቹን፣ በጎርፍ የተጎዱ ቤቶቹን መልሶ ለመገንባት እርዳታ በጣም ያስፈልጋል፣ ትህትና ያስፈልጋል እና በዚህ እንድትበርቱልን ነው የምጋብዘው። አመሰግናለሁ።
አመሰግናለሁ አቶ ሰኢድ። የስካይፕ እንግዶቻችን ምላሽ በመሰጡበት ጊዜ ኮምፒውተራችሁን ወይም አካባቢያችሁን ያለውን ነገር ባትነካኩ ድምጽ ተጨማሪ እንዳይገባ ይረዳናል። ወደ ረዳት ፕሮፌሰር ጉባኤ ላምራ። አሁንም መፍትሄ ላይ ነው ያለነው። ግጭቶቹ ላይ ቀደም ምንድናቸው ችግሮቹ የሚሉትን አይተናል። እዚህ ላይ የሚጨምሩት የመፍትሄ ሐሳብ ካለ?
አመሰግናለሁ። እኔ እንደ ዋና መሰረታዊ ችግር ማየው በአገሪቱ ባለፉት 30 ምናምን አመታት የኛና የነሱ ፖለቲካ ይሄ ክልል በሚል
ይሄን እንተና ነው ባለቤቶቹ እንተና ናቸው። ከዛው ሌሎችን ዜጎች ሪኮግናይዝ ማድረግ ደግሞ እና ማይሰት ፍራአት ያንን ፍራአት ተከትለን ወደፊት እስከከፋን ድረስ አሁን ያለው የቅጭት በጠን በስፋትና በጥቅት ተምር እንደሆነ እንጂ የሚቀንስ ነገር ይኖራል የሚል ግምት የለኝ። በዚሁ ደግሞ ከከተለን አገርም ያሳጣል የሚችል ሁኔታ ነው የሚፈጠረው። አሁን ራሱ አገልግሎት ወይ ብልጫቄ ማስነሳት ያስፈልጋል። አንድ ዜጋ እኮ ክልል ተብሎ ከተወሰነለት ቦታ ወጥቶ ሌላ ቦታ በሰላም መኖር፣ መንቀሳቀስ፣ መስራት፣ መማር ወይስ ትምህርት ቤት ተልከው ወደ ከነበሩበት ክልል ወደ ሌላ ክልል ዩኒቨርሲቲ ሲሄዱ ሬሳ ተገኖ ሪታ ቢሰም ይቀበልበት ሁኔታ ነው ያለው እና ከዚህ ሲስተሚክ የሆነ ፍራጣዊ ለውጥ አድርገን ይሄንኑ ደጋግመን እዚህ መንገድ እዚህ ጎዳና ምንሄድ ከሆነ ምንቀጥል ከሆነ ሰላም ብሎ ምንጆት ነው የሚሆነው ሰላም ይኖራል ይችላል። ስለዚህ ፍራጣዊ የሆነ እዚህ ከዘር ቆጠራ ፖለቲካ መውጣት አለበት የሚል ሐሳብ ነው ያለ።
አመሰግናለሁ። ወደ አቶ ልደቱ ልሂድና ተመሳሳይ ጥያቄ ላቀርብ። ስለ ዘላቂ ሰላም ነውና የምናወራው አሁን እየተሰራበት ያለው የሽግግር ፍትህ ይሄ ሊሳካም ይችልበት እድላለው ይላሉ፣ ካልሆነ ደግሞ በሁሉም ህብረተሰብ ዘንድ ተቀባይነት ያለው ሁሉንም ማህበረሰብ የሚያስማማ ዘላቂ ሰላም ሊሰፍን የሚችለው በምን መልኩ ነው?
ወይስ አሁን የሽግግር ፍትህ እጅግ አስፈላጊ ነገር ሆነ አምናለሁ። ግን አሁን ኢትዮጵያ ካለችበት አጠቃላይ የህልውና ፈተና አንፃር እንደው በጣም ቀዳሚ ነገር ነው ወይ እየከተጠየቁ አይደለም? አስፈላጊ ነው። የመጀመሪያው ሁላችን መረባረብ ያለብን እየተገዳደሉ ጥፋት እንዴት እንዳል የሚለው ነገር ላይ መነጋገር ነው ያለው። ከዚህ ለመዳን የሁላችንም ተሳትፎ ያስፈልጋል። ችግሩ በቦታና በጊዜ የተለያየ ቢሆን መጠኑ ለሁሉም የኢትዮጵያ ህዝብ የተረፈ ችግር ነው። የአንድ አካባቢ ችግር ስለዚህ አንደኛ የጋራ ችግር ያለው አምኖ መቀበል፣ ሁለተኛ በስልጣን ያለው መንግስት ጦርነትን አንድ ያገዛዝ መሳሪያ እየተጠቀመ ስለሆነ ሌላው ህዝብ የጎንዮሽ ትግል የጎንዮሽ መነቃቀፍን ማቆም አለበት። መለስተኛ ሆነ ፕሮግራም በዋናነትም አገሪ ያገሪቱን ህልውና ከጥፋት በማዳን መተባበርና አገዛዙን መታገል። ምክንያቱም ያገዛዝ በልመና በጥያቄ ሰላም ሊያመጣ ወደ ሰላም መንገድ እንዲመጣ ጠንካራ ትግል ሊደረግ ይገባል። ያ ትግል ውጤታማ የሚሆነው የጎንዮሽ ትግል ሲቆምና ሁሉም አደጋው የጋራ ነው ብሎ መተባበር ይችላል። ስለዚህ በዚህ ደረጃ ይተካል የችግሩን ግዝፈት ካልተረዳን። ይሄ ችግር በተናጠል ፌደራል መንግስት ከክልል ታጣቂዎች ጋር በሚያደርገው ድርድር ሳይሆን ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው ሀቀኝነት ባለው ድርድር በአዲስ የሽግግር ሂደት የሚፈታ መሆኑን ማናመን ከሆነ እኔ የትም መድረስ የምችል። ስለዚህ ችግሩ የጋራ ነው፣ መፍትሄውም የጋራ ነው ብለን ማመን አለብን። ሁላችንም አነሰም አደገም የችግሩም አካል ነን የመፍትሄውም አካል መሆን ይገባናል። ስለዚህ ካላመን ጣታችንን አንዳች በሌላችን በመቀሰር መፍትሄን ይመጣል። ዋናው ቅድመ ሁኔታ ከዚህ አይነቱ አስተሳሰብ ነፃ መውጣት ነው የሚለው።
አመሰግናለሁ። በእነዚህ ምክረ ሐሳቦች ውይይታችንን እናጠናቅቃለን። ሁላችሁም ስለሰጣችሁን ሐሳብ እናመሰግናለን። በርግጥ ዛሬ አነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሐሳቦችን ደግሞ በሌሎች ተከታታይና መደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀብተ ማርያም እንዲሁም ረዳት ፕሮፌሰር ጉባኤ ጉንደርታ እንዲሁም ደግሞ እዚህ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዛ መሐመድ እንዲሁም ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም ከአንድ ሰዓት በላይ ለሆነ ጊዜ
በትግስት ተቀምጣችሁ በጥያቄዎችን በመሳተፍ አብራችሁን ስለነበራችሁ እናመሰግናለን። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም፣ በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምጽ ልዩ ዝግጅት